ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ነሐሴ 29 2013 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። በዚህ ምሽት ዝግጅታችን ስለ አዲሱ መንግሥት ምስረታ ዘገባ ይዘናል። ስለ ላሊበላ ውቅር አብያተ ክርስቲያን የዛሬ ሁኔታም የባለሙያዎች ሐሳቦችን ይዘናል።
ቅርሶቹ ረዝም እድሜ ከማስቆጠራቸው ተነስቶ መሰነጣጠቁ አለ። ይሄ መሰነጣጠቅ ደግሞ የተለያዩ የከባድ የጦር መሳሪያዎች ሲንቀሳቀሱ፣ ከባድ የሆኑ ፍንዳታዎች ሲፈጠሩ መሰነጣጠቁ እየከፋ የሚሄድበት እድል ሊኖር ይችላል ማለት ነው።
ዘገባለን፣ አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስተማችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ጽዮን ግርማ ነኝ። በትግራይ ክልል የሚደረገውን የሰብአዊ ድጋፍ ለማቀላጠፍ በተወሰደው እርምጃ ትላንትናና ዛሬ የተንቀሳቀሱ 152ቱን ጨምሮ ወደ 500 አካባቢ የእርዳታ ቁሳቁስ የጫኑ መኪኖች ወደ ትግራይ መጓዛቸውን የኢትዮጵያ መንግስት በሰላም ሚኒስቴር በኩል አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሊየቲ ከትላንት በስቲያ በሰጡት መግለጫ ትግራይ የነበረው የእርዳታ ምግብ ክምችት ባለፈው ነሐሴ 14 2013 ዓ.ም ማለቁን አመልክተው ነበር። ይህንን መግለጫ ተከትሎ ዛሬ የወጣው የሰላም ሚኒስቴር መግለጫ የሰብአዊ ድጋፍ እንቅስቃሴው በብሔራዊ የአስቸኳይ ጊዜ ሚኒስትሮች ኮሚቴ መመራቱን አስታውሶ ህወሓት በተደጋጋሚ በአፋርና በአማራ ክልል በሚያካሄደው ወረራ በንጹሃን ዜጎች ላይ ያደረሰ ባለው ጥቃት ምክንያት እንዲሁም የእርዳታ መተላለፊያ መስመሮች ላይ ጥቃት በማድረሱ ስራውን ውስብስብ እንዳደረገው አስታውቋል። በሌላ በኩል ባለፉት 10 ቀናት ውስጥ የእርዳታ እህል ወደ ትግራይ ክልል አለመግባቱን የክልሉ የግብርናና የገጠር ልማት ቢሮ ኃላፊ ናቸው የተባሉት ዶክተር አትንኩት መዝገቡ ለአሜሪካ ድምጽ ገልጸው ነበር። ሆኖም የሰላም ሚኒስቴር በመግለጫው የፌደራል መንግስቱ ከመቀሌ ሲወጣ ለሁለት ወራት የሚሆን እርዳታ ጥሎ መውጣቱን አስታውሷል። ቀደም ሲል ከመነሻው እስከ መዳረሻው የነበሩ 7 የፍተሻ ጣቢያዎችን ወደ 2 የፍተሻ ጣቢያ ዝቅ ማድረጉንም ገልጿል። እስካሁንም ወደ ክልሉ እርዳታ ጭነው የገቡ ከፍተኛ ቁጥር ያላቸው ተሽከርካሪዎች በተቀመጠው አሰራር መሰረት ተመልሰው መውጣት ሲገባቸው አልተመለሱም ተብሏል። እርዳታው በአግባቡ እንዲደርስም አሸባሪ ሲል በጠራው ቡድን እየደረሰ ያለውን መስተጓጎል ዓለም አቀፉ ማህበረሰብ ተረድቶ በህወሓት ላይ ጫና እንዲያሳድር የኢትዮጵያ መንግስት ጥሪ አቅርቧል። ማሊ ውስጥ አንድ የልዩ ኃይል አዛዥ በተቃዋሚዎች ላይ የኃይል ጥቃት አድርሰዋል ተብለው በመታሰራቸው የተቆጡ ፖሊሶች ግር ብለው ሄደው እንዳስለቀቋቸው ተገለጸ። የልዩ ኃይል አዛዡ የታሰሩት ባለፈው ዓመት የተካሄደውና የሰው ህይወት የጠፋበት የተቃውሞን ሰልፍ ለማስቆም ጭካኔ የተሞላበት የኃይል እርምጃ ወስደዋል ተብለው ነው። የማሊ ጸረ ሽብርተኛ ግብረ ኃይል አዛዡ ኡማር ሳማኬ በጸጥታ ኃይሎችና በቀድሞ ፕሬዝዳንት ኢብራሂም ቡባከር ኬታ ተቃዋሚዎች መካከል ከተካሄደው የሰው ህይወት የጠፋበት ግጭት ጋር ተያይዞ ሳህል ክፍለ ሀገር ውስጥ ታስረው እንደነበር ዜናው አመልክቷል። በብጥብጡ ወቅት ተቃዋሚዎች እንደሚሉት 23 ሰዎች ተገድለዋል። የተባበሩት መንግስታት ድርጅት በበኩሉ ባወጣው ሪፖርት 2 ህጻናትን ጨምሮ የ14 ሰዎች ህይወት እንደጠፋ መናገሩ ይታወሳል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሄሪኬን አይዳ ተብሎ የተሰየመው የውቅያኖስ ወጀብ የደቡብ ዩናይትድ ስቴትስ ግዛቷ ሉዊዚያና ደቡባዊ አካባቢዎች ያደረሰውን ጉዳት ለመመልከት ፕሬዚዳንት ጆ ባይደን ትላንት ወደዚያው ተጉዘዋል። ማዕበሉ በግዛቲቱ ላይ የበረታ ጉዳት ካደረሰ በኋላ ወደ ሀገሪቱ ምስራቃዊ አካባቢዎች ተምዘግዝጎ የህይወት ጥፋትን ጨምሮ ብዙ ጉዳት አስከትሏል። ወደ 1 ሚሊዮን ሰው የኤሌክትሪክ ኃይል እንደተቋረጠበትና 600,000 ሰው ደግሞ ውሃ እንደሌለው ፕሬዝዳንቱ ከሉዊዚያና ገዢ ጃን ቤል ኤድዋርድስ ጋር ሆነው ከፓላስ ውስጥ በተገኙ ጊዜ ለባለስልጣናቱ ነግሯቸዋል ሁዳቱ መላ ምስራቃዊ ዩናይትድ ስቴትስን ጭምር ያለበሰ መሆኑን ለአካባቢው ነዋሪዎች ተናገሩት ፕሬዝዳንት ባይደን ፌደራል መንግስቱ ፈጥኖ እንደሚደርስላቸው ቃል ገብተዋል የሞባይል ስልክ አገልግሎት በመቋረጡ መንግስት ለእያንዳንዱ ሰው እንዲሰጥ የላከው $500 የመኖሩን ለዚህም $100 ሚሊዮን የመውጣቱን ዜናም አለመስማታቸውን ነዋሪዎቹ ገልጸውላቸዋል በሌላ በኩል የኤሌክትሪክ አገልግሎት በመጪው ሳምንት ውስጥ ሙሉ ለሙሉ እንደሚመለስ የተናገሩ የሉዚያናዊቱ ኒው ኦርላይንስ ከተማ ከንቲባ በማዕበሉ ምክንያት የወጡ ነዋሪዎች መመለስ እንዲጀምሩ ዛሬ ጥሪ አድርገዋል የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር እስካሁን በ10,000 የተቆጠሩ አፍጋኒስታውያን ወደ ዩናይትድ ስቴትስ መግባታቸውን ገልጸዋል። ከዚህ በኋላም ያልተገመተ ቁጥር እንደሚጠበቅ ተናግረዋል። የደህንነት ሚኒስትሩ አልጃንድሮ ማዮርካስ ዩናይትድ ስቴትስ ከ50,000 በላይ አፍጋኒስታውያንን እንደምትቀበል ትላንት ለጋዜጠኞች ተናግረዋል። ለታሊባን አገዛዝ ተጋላጭ ሊሆኑ ይችላሉ በሚል ስጋት ውስጥ ያሉና ዩናይትድ ስቴትስን ሲያግዙ የነበሩ አጋሮችን ሙሉ በሙሉ መልሶ ለማቋቋም በዩናይትድ ስቴትስ መንግስት የተገባ ቃል በመኖሩ ቁጥሩ ሊጨምር እንደሚችል ተናግረዋል። እስካሁን 40,000 የሚሆኑ ሰዎች ዩናይትድ ስቴትስ የገቡ ሲሆን ከነዚህ ውስጥ 20% የሚሆኑት የአገሪቱ የመኖሪያ ፈቃድ ያላቸው ናቸው። የሳውዲ አረቢያ አልጋውራሽ ልዑል መሐመድ ቢን ሳልማን ሀገራቸውን ያካባቢው የንግድ መናሃሪያ ለማድረግ በመወሰናቸው ዋና መስሪያ ቤታቸውን ዱባይ ውስጥ ያደረጉ በመንግስታቸው የሚንቀሳቀሱ የመገናኛ ብዙሃን ተቋማት ሁሉ ሰራተኞቻቸውን የፊታችን መስከረም ውስጥ ወደ ሪያድ መመለስ እንደሚጀምሩ ምንጮች መናገራቸውን ሮይተርስ ዘገበ። ተቋማቱ ይህንን እርምጃ የሚወስዱት የመካከለኛው ምስራቅ ዋና መስሪያ ቤታቸውን ከሳውዲ አረቢያ ውጪ ላደረጉ ኩባንያዎችና የንግድ ድርጅቶች ኮንትራክቶችን ላለመስጠት መንግስቱ በዚህ አውሮፓ አመት መጀመሪያ ላይ መወሰኑን ተከትሎ ነው። በመጨረሻም በኮቪድ-19 ዜና ለኮሮና ቫይረስ የተጋለጡ ልጆች ታዳጊ ወጣቶች በጸና ሊታመሙ እንደሚችሉ የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል CDC ተናገረ። CDC ትላንት አርብ ባወጣው ሪፖርት በከፍተኛ ቁጥር የሚተላለፈው ዴልታ የተባለው የቫይረሱ ዝርያ በሀገሪቱ ካለፈው ሰኔ መጨረሻ እስከ ሐምሌ አጋማሽ በብዛት ሲዛመት እንደነበር አስታውሷል። በዚያን ጊዜ ውስጥ በየሳምንቱ ሆስፒታል የሚገቡት ልጆችና ታዳጊ ወጣቶች ቁጥር በ5 እጥፍ መጨመሩን ሪፖርቱ ገልጿል። ሆስፒታል የገቡት የኮቪድ ክትባት ያልወሰዱ ታዳጊ ወጣቶች ቁጥር ደግሞ በ10 ጥፍ እንደጨመረ ሪፖርቱ ገልጿል። አድማጮች ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 29 2013 ዓመተ ምህረት ምሽት ፕሮግራም ነው። አው ተለየሽኝም I think she shall ከዓለማየሁ እሸቴ ጣዕመ ዜማ ጥቂት እናሰማችኋለን በምሽቱ። አሁን ወደ መጀመሪያው ዝግጅት እናልፋለን። ኢትዮጵያ የአዲሱ መንግስት ምስረታ አዲሱ የህዝብ ተወካዮች ምክር ቤት የፊታችን መስከረም 24 2014 ዓመተ ምህረት እንደሚመረጥ የነባሩ ፓርላማ አፈ ጉባኤ አቶ ታገሰ ጫፎ ሰሞኑን ገልጸዋል። ሀገሪቷ በአንድ በኩል ጦርነት ውስጥ በመሆኗ በሌላ በኩል ደግሞ ምርጫ ያልተካሄደባቸው አካባቢዎችም በመኖራቸው አዲሱ ፓርላማና መንግስት ምን ሊመስሉ ይችላሉ ተብለው ለቀረበላቸው ጥያቄ በግል ተወዳድረው ያሸነፉት ዶክተር ዲማኖጎ እንደከዚህ በፊቱ ሁሉ የአንድ ፓርቲ በላይነት በመክር ቤት ውስጥ ሊስተዋል ቢችልም የተመረጡት እንደራሴዎች ግን ከዚህ በፊት ከነበሩት የተሻሉ እንደሆኑ አምናለሁ ብለዋል። ኢዜማን ወክለው የተመረጡት ዶክተር አወቀ አምዛዬ ደግሞ የሥራ አስፈጻሚው አካላት እንደከዚህ በፊቱ በቀጥታም ሆነ በተዘዋዋሪ የመክር ቤቱን እጅ መጠምዘዝ አይችሉም በየተስፋ አድርጋለሁ ብለዋል። በጠቅላይ ሚኒስትር ጽህፈት ቤት የዴሞክራሲ ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ ላለፉት 3 ዓመታት ሲካሄድ የቆየው ተሐድሶ አዲስ በሚመሰረተው መንግስት ውስጥም ተግባራዊ ይሆናል ብለዋል። ምትኩ ፈቃዱ ዘገባለው።
በኢትዮጵያ ውስጥ በተካሄደው ምርጫ በግል ተወዳዳሪ የነበሩት ዶክተር ዲማኖጎ እንደምሉት የህዝብ ተወካዮች ምክር ቤት እንደ ከዚህ በፊቱ የአንድ ፓርቲ አብላጫ ቢኖረውም የተመረጡት ሰዎች በችሎታም በእውቀትም በልምድም የተሻለ አቅም ያላቸው ናቸው ብዬ አምናለሁ ይላሉ።
እንግዲህ ፓርላማው ከዚህ በፊቱ በአንድ በኩል የሚመታሰልበት አለው። ይሄውም ያው ገዢው ፓርቲ አብላጫውን ድምጽ አብላጫ ብቻ ሳይሆን ተፎካካሪ ፓርቲዎች በብዛት የሌሉበት ፓርላማ ነው የሚሆነው። ግን በሌላ በኩል አሁን ለፓርላማው የተወዳደሩት አብዛኛዎቹ በችሎታም በእውቀትም በትምህርትም ከዚህ በፊት ከነበሩት የተሻሉ ስለሆነ ምናልባት አንዳንድ ህጎችንም በማሻሻል የፓርላማው በተለይ አስፈጻሚውን አካል የመቆጣጠር አቅሙን የበለጠ ሊጎለብት ይችላል ብዬ ገምታለሁ።
ዶክተር አወቀ አምዛያ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ወይም ኢዜማን በመወከል በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ለህዝብ ተወካዮች ምክር ቤት ድምጽ አግኝቶ የተመረጡ ናቸው። እንደርሳቸው ሐሳብ አዲስ የሚመሰረተው መንግስት እንደከዚህ ቀደሙ የአንድ ፓርቲ አብላጫ ያለበት ቢሆንም የዶክተር ዲማን ሐሳብ በመጋራት መጪው ምክር ቤት ከዚህ ቀደም በተለየ ብዙ ሐሳቦች የሚሸራሸሩበት ይሆናል ብሎ ተስፋ እንደም ያደርጉም ተናግሯል።
የሚጠበቀው ፓርላማ ከበፊቱ በጣም የተለየ ፓርላማ ሆኖ ምክንያቱም የብልጽግና ፓርቲ ነው በአብዛኛው ያሸነፈው። ግን የበፊቱን አይነት አንድ ድምፅ ያለው ይሆናል ተብሎ አይጠበቅም አልጠበቅም። ምክንያቱም የቀረቡ ሰዎች ጥንቅር ስታይ ለውጥ ይኖራል እየገምታለሁ።
አዲስ መንግስት ይመሰረታል የአገሪቱ ማህበራዊ ኢኮኖሚያዊና መሰል ችግሮችን መፍታት የሚችል ጠንካራ መንግስት ይመሰረታል። እንዲሁም የማሟያ ምርጫዎች ይካሄዳሉ ያሉት ደግሞ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ማስተባበሪያ ሚኒስትር ዶክተር ቢቂላ ሁሪሳ ናቸው።
እንደሚታወቀው ህገ መንግስቱን በሚያስቀምጠው መሰረት የመስከረም ወር የመጨረሻ ሰኞ ላይ መንግስት ይመሰረታል። መንግስት በመመስረት ጠንካራ የሆነ ስርዓት እንዲኖር ህግ ለማስከበር የሚረዳ የሀገሪቱን የኢኮኖሚ ፖለቲካዊና ማህበራዊ ችግሮች ቁጭ ብሎ ሊፈታ የሚችል ተቋማት ያሉት መንግስት ይመሰረታል። የማሟያ ምርጫውም ይካሄዳል። መንግስትም ወቅቱን ጠብቆ ይመሰረታል። የሀገሪቱ ችግሮችም በዚህ ሂደት እየተቀረፉ ይሄዳሉ ማለት ነው።
መንግስት ሲመሰረት አንደኛ ለመንግስት ቅቡልነት የሚውለውን ህጋዊ መሰረት ያስገኝለታል ያሉት ደግሞ የፖለቲካ ምሁሩ ዶክተር ደመቀ ያጭሶ ናቸው።
እና ይሄ መንግስት ሲመሰረት አንደኛ ለመንግስት ጥሩ የሆነ ለጅትመሲ የቁብልነት የሚለውን ነገር ያስገኝለታል። ስለዚህ አንዳንድ ነገሮችን ገፍቶ መሄድ ይችላል። ሪፎርም የሚፈልግ ከሆነ ከፌደራሊዝም ጋር ታይዞ ህገ መንግስቱንም ነገሮች ምናልባት ፍላጎቱ ካለው እነኚህን ነገሮች አሁን ነው ማስተቸው ስለዚህ ማስተን ነው ብሎ አንዳንድ ነገሮችን መንቀሳቀስ የሚጀምርበትን ጥሩ የሆነ የቁብልነት ግራውንድ ይሰጠዋል የምልንትናለኝ። ሁለተኛ ጠቅላይ ሚኒስትሩ ተፎካካሪ የፖለቲካ ፓርቲዎች መቀመጫ ባያገኙም በተጠበቀው ልክ ማለት ነው በተሳትፏቸው ልክ በአስፈጻሚው አካል ላይ ሪፕሬዘንቴሽን እንደምኖራቸው በደንብ አስምረው ነው የነገሩትና ከዚህ በፊት ይደረግ እንደነበረው እውነት ነው። ፓርላሜንታሪ ፖለቲካ ስርዓት ያሸናፊ የፖለቲካ ፓርቲዎች አብዛኛውን መቀመጫ ከተቆጣጠሩ አስፈጻሚ አካል የመሆን እድሉ ነበራቸው። ነገር ግን ከዚህ የተለየ ያልተለመደ አይነት የፖለቲካ ስትራክቸር ይመጣል። ስለዚህ እንደተሳትፏቸው ልክ በአስፈጻሚው አካል ሪፕሬዘንትድ የሚሆኑበት አይነት ፓርላማ ይመጣል ብለን ነው ተስፋ ምናደርገው።
ከዚህ በፊት የነበረው ህግ አውጪው አካል በቀጥታም ሆነ በተዘዋዋሪ በስራ አስፈጻሚው አካል ጫና ሲያደርስበት ነበር ተብሎ ይተቻል። አሁን አዲስ የሚመሰረተው መንግስት ከእንደዚህ ጫና ይላቀቅ ይሆን ወይ ተብሎ ለተጠየቁት ዶክተር ዲማ ምላሽ ሲሰጡ ይሄን ብሏል።
በአገራችን በተለይ ችግር የነበረው አስፈጻሚው ህጋዊው ማካል ተጠላላው የመንግስት ተቋም በሙሉ በፓርቲ ቁጥጥር ስር በመሆኑ በገዢው ፓርቲ ቁጥጥር ስር በመሆኑ በፓርቲና በመንግስት መካከል በአገራዊ ተቋማትና በመንግስታዊ ተቋማት መካከል ምንም አይነት ድንበር ስላልነበረ አብዛኛው ችግር የፈጠረው ይሄ ነው የሚል አስተያየት አለኝ።
የዶክተር ዲማን ሐሳብ በማጠናከር ዶክተር አወቀም ለቀረበላቸው ጥያቄ ምላሻቸውን ሰጥቷል።
ፓርላማው ተጠያቂነት በግለሰብ ደረጃ ህዝቡ ወክሎ የላካቸው ሰዎች በቡድን አንድ ላይም እንደ ፓርላማ ተጠያቂነት ሊኖራቸው ይገባል። በግለሰብ ደረጃ ለመረጣቸው ህዝብ ቀርቦ የማዋየት ሁልጊዜ ችግሩን የመከታተልና ያን ችግር በአገር አቀፍ ደረጃ ደግሞ መልሶ በፓርላማ ውስጥ በማቅረብ መፍትሄ እንዲያገኙ የማድረግ ወደ ህዝቡ የበለጠ የመቅረብ ሐሳብ ይኖራል ብዬ ገምታለሁ።
የአሜሪካ ድምጽ ያነጋገራቸው ግለሰቦች በህገ መንግስት ለውጥና ማሻሻያ ላይ ያላቸውን ሐሳብ አንጸባርቀዋል። በዚህ መሰረት ህገ መንግስቱ ሀገሪቱ አሁን ላለችበት ችግር ዋነኛ መሰረት ነው ሲሉ የተናገሩት የኢዜማው ተወካይ ዶክተር አወቀ ናቸው።
ሀገሪቱ አሁን አደጋ ውስጥ የገባችው በዚህ ህገ መንግስት አማካኝነትና ህገ መንግስቱ እስካሁን በሄደባቸው መንገዶች በሀገሪቱ ችግር ውስጥ የገባችው የኢዜማ ፓርቲ ህገ መንግስቱ መሻሻል አለበት፣ ሀገሪቷን አደጋ ውስጥ ጥሏል የሚል ጽኑ አቋም አለው። ይህንኑ ያራመዳል። በፓርላማ ውስጥም የተወሰኑ ማሻሻያዎች የግድ ይደረጋሉ። ሙሉ በሙሉ ህገ መንግስት ለውጥ ባይኖርም ማሻሻያዎች መደረግ እንዳለባቸው ግዴታ የሚጠቁሙ ሁኔታዎች ስላሉ ይህን አቅጣጫ ፓርላማ መከተሉ አይቀርም ብዬ ገምታለሁ።
በሌላ በኩል ደግሞ ዶክተር ዲማ እንደምሉት የህገ መንግስት ማሻሻልን በተመለከተ በራሱ ህገ መንግስቱ ላይ የተቀመጠ ጉዳይ ነው ይላሉ።
አሁን የሚሰራበት ህገ መንግስት ያው የሚለወጥበትን የሚሻሻልበትንም አሰራር በሙሉ እዛ ውስጥ አካፍቷል። በዛው መሰረት ሊኖር ይችላል። ግን በእኔ አስተያየት እነዚህ ማኒፌስቶቸው ውስጥ ያስገቡ ፓርቲዎች ይህንን የመለወጥ አቅማቸው ውስን ይመስለኛል። በፓርላማ ውስጥ ያላቸው ወንበር ብዙም አይሆንም። በአጠቃላይ በእኔ አስተያየት ህጉ ህገ መንግስቱ ማሻሻያዎች ያስፈልጉታል፣ ከጊዜ ጋር መሄድም አለበት። እነዚህ ማሻሻያዎች ማድረግ የሚቻለው በአጠቃላይ ሀገረ መንግስቱ ላይ ሁሉ ብዙ ጥያቄዎች ስላሉ በአጠቃላይ በሀገራችን ሰፊ የሆነ ሀገራዊ ውይይት ተካሂዶ በአብዛኛው የሀገሪቱ ውስብስብ ችግሮች ላይ የግንዛቤና ስምምነት ቢደረስ ጥሩ ነው።
በዚህ ጉዳይ ላይ የህዝብን አስተያየት ማዳመጥ ያስፈልጋል የሚሉት ደግሞ ዶክተር ብቅላ ሁሪሳ ናቸው።
መታየት ካለባቸው ነገሮች አንዱ ህገ መንግስቱ ከሆነ ራሱ ህገ መንግስቱ በህገ መንግስታዊ መንገድ እየታየ እየተፈተሸ በጥናት ላይ በተመሰረተ በመረጃና በእውቀት ላይ በተመሰረተ ሁኔታ እየታየ እየተመረመረ መለወጥ ያለበት ቦታ እንዲለወጥ፣ ማስተካከያ የሚፈልግ ማሻሻያ የሚፈልግ ቦታ ካለ እንዲሻሻል ለማድረግ በሩ ዝግ አይደለም። ይሄ አሁን የሚመሰረተው ፓርላማም ለዚህ የሚሆን የመነሻ ስራ ይሰራል ብለን እናስባለን። ነገር ግን አሁን ብዙዎቹ እንደሚሉት በእጃችን ላይ ያለው ህገ መንግስት እጅግ በጣም ምንም ጥቅም የሌለው አገር አፍራሽ ስለሆነ ዛሬውኑ ተቀዶ መጣል አለበት የሚል ሐሳብ የሚያራምዱ አሉ። በሌላ በኩል ደግሞ ህገ መንግስቱ ላይ ያሉ እያንዳንዳቸው አንቀጾች እያንዳንዳቸው ቃላት ፐርፌክት ስለሆኑ አንድም ቃል አንድም አንቀጽ መነካት የለበትም የሚሉም ሰዎች አሉ። ብልጽግና ፓርቲ ሁለቱም ትክክል ናቸው ብሎ አያምንም። ህገ መንግስት ለህዝብ የተዘጋጀ ሀገርን ለመምራት ህዝብን ለመምራት ለትውልድ የተዘጋጀ ሰነድ በመሆኑ ምክንያት የማይበጅ መሻሻል ያለበትና ግድፈት ያለበት ታከል ያለበት ነገር ካለ መስተካከል ይችላል፣ መሻሻል ይችላል። ህገ መንግስቱ የሰዎች ሰነድ ስለሆነ ሰዎች ሊያሻሽሉት ይችላሉ ብሎ ያምናል። የሚመጣው ፓርላማም በህገ መንግስቱ መሻሻል ያለባቸው መታከልና መስተካከል ያለባቸው ነገሮች ካሉ ኃላፊነት ወስዶ ለዛ የሚሆን የጅምር ስራ ይሰራል የሚል እምነት አለኝ።
በመሪ ደረጃ ይህ ህገ መንግስት መጥፎ ነገር አለው ብዬ አላምንም። ስሉ ሐሳባቸውን የሚሰነዝሩት ደግሞ የፖለቲካ ምሁሩ ደመቀ አጪሶ ናቸው ይናገራሉ።
ህገ መንግስቱ ላይ አንዳንድ ማሻሻያ የሚያስፈልጉ ነገሮች ይኖራሉ። ህገ መንግስቱ ኢን ተርምስ ኦፍ ኮንቴንት ሰብስታንሱ በጣም ጥሩ የሚባል ኮንቴንት ያለው ህገ መንግስት ነው። አብዛኛው ከሁለት ሶስተኛ በላይ ዩኒቨርሳል ዲክላሬሽን ኦፍ ዘ ሂዩማን ራይትስ ኢንኮርፖሬት ያደረገ ህገ መንግስት ስለሆነ በመሪ ደረጃ ይሄ ህገ መንግስት መጥፎ ነገር አለው ብዬ በደብዛው አላስብም።
እንደማጠቃለያ የአሜሪካ ድምጽ ራዲዮ ያነጋገራቸው ግለሰቦች በመጪው አዲሱ የመንግስት ምስረታ ረገድ ብሩህ ተስፋ እንደሚታያቸው ገልጿል። ለአሜሪካ ሬዲዮ ድምጽ ለተጠናከረው ዘገባ ምትኩ ፍቃዱ ነኝ ከአዲስ አበባ።
አመሰግናለሁ ምትኩ ለዘገባው። ወደ ተከታዩ ዝግጅት እናልፋለን። የላሊበላ ሁኔታ የላሊበላ ውቅር አብያተ ክርስቲያን የሚገኙበት ላስታ ላሊበላና አካባቢው መንግስት በአሸባሪነት በፈረጀው ህወሓት በሚመራው ራሱን የትግራይ ኃይሎች ሲል በሚጠራው ኃይል ቁጥጥር ስር ከዋለ አንድ ወር ሊሆነው ነው። መካነ ቅርሱ ስላለበት ይዞታ ምንም አይነት መረጃ አለመገኘቱ ለዘርፉ ቅርብ ነን የሚሉ ምሁራንን አሳስቧል። መስፍን አራጌ ከቅርሱ ስሪትና አቋም ከዓለም አቀፍ ህግጋትና የጦርነት ጊዜ ድንጋጌዎች አንጻር ምሁራንና የሚመለከታቸውን የመንግስት ባለስልጣናትን አነጋግሮ ተከታዩን ዘገባ አጠናቅሯል።
አንዳንዶች 133 ዓመታት የቆረጡለት፣ አንዳንዶች ደግሞ እስከ 333 ዓመታት የዘረጉለት የዛግዌ ስርወ መንግስት አጥሟቸው ካለፋቸው የታሪክ የባህል የእምነትና የጥበብ አሻራዎች አንዱና ቀዳሚው የላሊበላ ውቅር አብያተ ክርስቲያናት ናቸው። በኢትዮጵያ ማንነት ግን ደግሞ በተለያዩ ቅርጾችና ጥበቦች ካንዳ ለት እንደተፈለፈሉ የሚነገርላቸው 11 ቤተክርስቲያኖች የያዘውን ታሪካዊ ቦታ ዩኔስኮ በዓለም ቅርስነት ከመዘገበው 43 ዓመታትን አስቆጠረ። ከመንግስት ኃይል ጋር በተፈጠረ ወታደራዊ ግጭት ቅርሱ ያለበትንና አካባቢውን ህወሓት በቁጥጥር ስር ካዋለ ወር ሆኖታል። በአካባቢው ምንም አይነት ህዝባዊ ትራንስፖርት አገልግሎት፣ የሰልክና ሌሎች የግንኙነት ዘዴዎች አለመኖራቸውን ተከትሎ ቅርሱ ስላለበት ይዞታ መረጃ እየተገኘ አይደለም። በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መሆሩ መንግስት የዘውዱ የላሊበላ ውቅር አብያተ ክርስቲያን ጉዳይ የበለጠ አሳሳቢ የሚሆነው ቅርሱ በእድሜና በጥገና ጦት ከመቼውም ጊዜ በላይ ልዩ ትኩረት የሚያስፈልገው ሰዓት ላይ መገኘቱ ነው ይላሉ።
ታሪካዊ የሆነው የላሊበላ ውቅር አብያተ ክርስቲያናት ከ800 ዓመት በላይ ያስቆጠረ መካነ ቅርስ እንደሆነ ይታወቃል። ይህም በኢትዮጵያ ውስጥ ካሉ ወደ 13 የሚጠጉ ዓለም አቀፍ ቅርሶች አንዱ ነው። ከአለት ላይ ተፈልፍሎ የተሰራ ቅርስ ከመሆኑ ጋር ተያይዞ የተሰራበት የአለት ሁኔታ በከፍተኛ ሁኔታ እየተጎዳ ያለና ያለው የመሰነጣጠቅ አደጋም እየጨመረ የመጣበት ጊዜ ላይ ነው ያለ ነው። ምናልባትም ባለፈው ጊዜ እንደታየው ፈረንሳይ መንግስት ጋር በመተባበር ቅርሱን ጥገና ለማካሄድ እንቅስቃሴ እየተደረገ እንደነበረም የሚታወቅ ነው።
ቀጠናው ወታደራዊ እንቅስቃሴ የሚደረግበት መሆኑ በጉዳቱ ላይ ሌላ ጉዳት እንዳያስከትልም ስጋት አላቸው ምሁሩ።
ይህ ጦርነት እየተካሄደ ሲሄድ ሊጎዱበት የሚችል አጋጣሚ በጣም በሰፊው መረዳት እንችላለን ማለት ነው። አንደኛ ቅርሶቹ ረዝም እድሜ ከማስቆጠራቸው ተነስቶ መሰነጣጠቁ አለ። ይሄ መሰነጣጠቅ ደግሞ የተለያዩ ከባድ የጦር መሳሪያዎች ሲንቀሳቀሱ፣ ከባድ የሆኑ ፍንዳታዎች ሲፈጠሩ መሰነጣጠቁ እየከፋ የሚሄድበት እድል ሊኖር ይችላል ማለት ነው።
ከቋሚ ቅርሱ ባሻገር ቀደምት የስልጣኔ ማሳያ የሆኑ ተንቀሳቃሽ ቅርሶችም ለአደጋና ለዝርፊያ የሚጋለጡበት እድል እንደሚኖር አቶ መንግስቴ ገልጸዋል። አካባቢውን ማንም የሚቆጣጠረው ማንም ቅርሱ ላይ ጉዳት አለማድረስ ብቻ ሳይሆን እንዳይደርስበትም ጥበቃ ማድረግ እንደሚገባ አስገዳጅ ዓለም አቀፍ ሕግ መኖሩን በመጥቀስ የሚያስረዱት ደግሞ በወሎ ዩኒቨርሲቲ የሕግ ትምህርት ቤት ዲን ሰለሞን ጎራው ናቸው።
በ1954 ዓ.ም ራሱን ችሎ እንዲህ አይነት ዓለም አቀፍ ቅርሶችን በሚመለከት ልዩ ጥበቃ የሚያስፈልጋቸውና በጦርነት ላይ ያሉ አካላትም ማክበር ያለባቸውና የጦር ወንጀል ሁሉ ተብሎ ሊያስጠይቅ የሚችል መሆኑን የሚደነግግ ሕግ እንዳለ እናገኛለን ማለት ነው። ለዘመናት የሰው ልጅ ስልጣኔ የሚያሳዩ ናቸው። እናም የሰው ልጅ ከቀደመ ስልጣኔው የወደፊት ስልጣኔውን እያስተሳሰረ የሚሄድበት ስለሆነ የአንድ ማህበረሰብ ሀብት ብቻ ሳይሆን የዓለም ማህበረሰብ ሀብት ነው።
እንደ ህግ ምሁሩ ህጎቹ ከውግዘት እስከ ወታደራዊ ጣልቃ ገብነት የሚያደርሱ ውሳኔን ማሳለፍ የሚችሉ ናቸው።
ሁለት አይነት መንገድ ነው ያለው። አንደኛው የውግዘት ያደርሳሉ በዓለም አቀፉ ማህበረሰብ። የውጭ ሀገራትም ጣልቃ ሊገቡ ይችላሉ። እንዲህ አይነት ቅርሶች ሲወድሙ በተለይ የተባበሩት መንግስታት ድርጅት በጸጥታው ምክር ቤት ውሳኔ ጣልቃ መግባት ሊገባ ይችላል። ሌላው ደግሞ ሀገራትም በራሳቸው ህግ አውጥተው ሊቀጡ ይችላሉ። ውጤታማ የሚሆነው ግን ባለም አቀፍ ባሉ ህጎች መሰረት ነው ጥበቃ መደረግ ያለበት ማለት ነው።
ሀገራዊውና ዓለም አቀፋዊውን ተሞክሮ የሚያጣቅሱት ምሁራኑ እንዲህ አይነት ግጭቶች ለዘመናት የስልጣኔ መሰረት የሆኑ ቅርሶች በነበር እንዲቀሩ አሊያም ለከፋ ጉዳት እንዲዳረጉ ምክንያት መሆናቸውንም ይናገራሉ።
በታሪካችን አጋጣሚ ስናይ በርካታ የተለያዩ የእርስ በርስ ግጭቶችና ዓለም አቀፍ ጦርነቶች በበርካታ ዓለም አቀፍ ቅርሶች ላይ ሰፊ የሆነ ጉዳት እያደረሱ እንደነበሩ ከታሪክ መረዳት እንችላለን። ለምሳሌ በሶሪያ፣ በኢራቅ፣ በአፍጋኒስታን በርካታ ሀገራት ላይ በርካታ ታሪካዊ ቅርሶች ወይም ዓለም አቀፍ ቅርሶች በጦርነት የሚወድሙበት ምድል እንደነበረ እናስታውሰው ነው ማለት ነው።
ለምሳሌ ታሊባን በ2001 ዓ.ም የሂንዱ የእምነት ተቋማትን በእጅግ በሚዘገን መልኩ ያደረሰበት ሁኔታ እናገኛለን። በማሌ ቲምባክቱ አካባቢ የደረሰ ጉዳት እናያለን። ይህም በሚመለከት የሮም ስታቲዩት ይባላል። የዓለም አቀፉ የጦር ፍርድ ቤት ዓለም አቀፍ ወንጀል ተብለው ከተደነገጉት ውስጥ አንዱ እንደ ላሊበላ አይነት ቅርሶችን ለመጠበቅ የመጣ ስለሆነ የቀጣበት ሁኔታ እናገኛለን። ተከሳሽ ነበር። ያ ተከሳሽ አምኖ ስለነበር በዓለም አቀፍ ደረጃ ቅጣት የደረሰበታል። በእኛም ሀገር ውስጥ ቢሆን ጦርነቱ ተከፍቷል። በዛ መካከል መንግስትም ቢሆን የራሱን ጥንቃቄ ማድረግ አለበት። እንዲህ አይነት ቦታዎች ጉዳት እንዳይደርስባቸው አስፈላጊውን ቅድመ ዝግጅት ማድረግ እንዲጠበቅበት ህጉ ይጠይቃል፣ የዓለም አቀፍ ስምምነቱ። ከዛ በተጨማሪ ደግሞ ጥፋት የሚያጠፉትን ለይቶም ለፍርድ ማቅረብና እንደ ተራ ወንጀል ሳይሆን በዓለም አቀፍ ማህበረሰብ ላይ የተፈጸመ ወንጀል ተደርጎ እርምጃ መውሰድ አለበት። ለዚህም የዓለም አቀፍ ማህበረሰብ የተወሰኑ ሀገራት ማስጠንቀቂያም እንደሰጡ እንደገና መግለጫ ማውጥቶ እንደነበር የሚታወስ ነው። ዩኔስኮም ጭምር በጉዳዩ ላይ የሚያሳስበው መሆኑን የገለጸበትን እናገኛለን። መሆንም ያለበት ይሄ ነው። የኢትዮጵያ መንግስትም ስምምነት እንኳ ቢደረስ በሌላ ጊዜ እንዲህ አይነት ወንጀል የፈጸሙ በመንግስትም በኩል ይሁን በህወሀትም በኩል ይሁን ምርኮኛን ለምሳሌ የአያያዝ ስርዓት አለ። በጦርነት ጊዜ ሰው በመግደሉ ምክንያት ላይጠየቅ ይችላል። ተዋጊን እስከመረጠ ድረስ ግን ለጦር አስፈላጊ ያልሆነና ለጦርነት አውድ ጥቅም የማይሰጥን ሆነ ብሎ የማይተካን ሀብት ማውደም ግን ከወንጀሎችም የከፋ ወንጀል መሆኑን ያስገነዝብ።
ቅርሱ ያለበትን ሁኔታ በትክክል ማወቅ አለመቻላቸውን የሚናገሩት የአማራ ብሔራዊ ክልላዊ መንግስት ባህል ቱሪዝም ምክትል ቢሮ ኃላፊ ዶክተር አበበ ባዬ አካባቢውን የተቆጣጠረው አካል ቅርሱ ላይ ጉዳት የሚያስከትል ተግባር ከመፈጸም እንዲቆጠብ ጠይቀዋል።
በእርግጥ ለማጣራት ኮሚቴ አቋቁመን ወደፊት የሚሰራው ስራ ነው የሚሆነው። አሁን ባለው ሁኔታ ግን በተጨባጭ ለህዝብ ሊደርስ በሚችል መልኩ የተጨበጠ ይህን ተደረገ ብሎ ለመናገር የሚያስችለን ማስረጃ የለንም። ውጊያ ሲደረግ ደግሞ በዚህ አካባቢ ከባድ መሳሪያዎችን መተኮስ በቅርሱ ላይ በአካባቢው ከባድ ተሽከርካሪዎችን ማስኬድ በራሱ ቅርሱ ሊጎዳ ስለሚችል ይህን ጥንቃቄ እንዲያደርጉ እንደ ሰው ልጅም ይህን ምክር ግን እለግሳለሁ።
የፈረንሳዩ መራሄ መንግስት ኢማኑኤል ዣን ሚሼል ፍሬድሪክ ማክሮን ከአመት በፊት የላሊበላን ውቅር አብያተ ክርስቲያናት ከጎበኙ በኋላ በሁለቱ ሀገራት መካከል በተደረሰው ስምምነት የጥገና ስራ መጀመሩ ይታወሳል። አካባቢው በህወሓት ቁጥጥር ስር መዋሉን ተከትሎ የጥገና ስራው እክል እንዳጋጠመው ምክትል ቢሮ ኃላፊው ሳይጠቁሙ አላለፉም።
የፈረንሳይ ፕሬዚዳንት ወደ ሀገራችን መጥተው ይህንን ቅርስ ለመጠገን የገንዘብና የቴክኒክ ድጋፍ ለማድረግ ከጠቅላይ ሚኒስትራችን ጋራ ስምምነት አድርገዋል። በዛ ስምምነት መሰረት የተለያዩ ፕሮጀክቶች ተጠንተዋል። የጥገና ፕሮጀክቶች ማለት ነው። እና እነዚህን ስራዎች በቅርብ ቀን ለመጀመር እና የተጀመሩም አሉ በእርግጥ በተሟላ ሁኔታ ለመጀመር ጥረት እየተደረገ ባለበት ሁኔታ አካባቢው በእነሱ ቁጥጥር ስር ውሏል።
ከሶስት ሳምንታት በፊት የህወሓትን ቃል አቀባይ ጌታቸው ረዳን ጠቅሶ ላሊበላ በህወሓት ቁጥጥር ስር መዋሉን የዘገበው ፋይናንሻል ታይምስ ቅርሱ በእነሱ እጅ ደህንነቱ ተጠብቆ እንደሚገኝ መናገራቸውን አስነብቧል። ላሊበላ የእኛም ቅርስ ነው፣ የእኛ ኃይሎች ስለመጠበቃቸውና ስላለመጠበቃቸው የሚያሳስባቸው ነገር የለም ነበር ያሉት ቃል አቀባዩ። በቅርሶቹ ላይ ጉዳት የሚደርስ ከሆነ ግን በዘመናት ሂደት የማይሽር ቁርሾ በህዝቦች መካከል ሊፈጠር ይችላል ሲሉ ስጋታቸውን ለአሜሪካ ድምጽ ሬዲዮ ያጋሩ አስተያየት ሰጪዎች ጠቁመዋል።
ለምሳሌ አሁን እንደ ታሊባን በማሊ ያለው ቲምቡክቱ ላይ እንደዚህ ጉዳት ያደረሰውን ካየን፣ በኢትዮጵያም ውስጥ ካየን እንዲህ አይነትን ጉዳት አምጥቶ በኋላ ላይ ርቅ በቀላሉ ለመድረስ ያስቸግራል። ሁለቱም ወገኖች በጣም መጠንቀቅ ያለባቸው ማለት ነው። ለምሳሌ ላሊበላን ያክል ለሺህ ዘመናት የተገነባ የእምነት ተቋም አፈርሶ ወይ አክሱም ጽዮንን ወይ ሌላ ቦታ ያለን የሃይማኖት ተቋም ማናቸው ነው የእምነት ተቋሞች ማውደም በጣም አደገኛ ነው። ጉዳቱም ከፍ ያለ ነው የሚሆን። ለምሳሌ በኢትዮጵያ ታሪክ ውስጥ የወደት ጉዲት በሚባለው ይሄ በ11ኛው ክፍለ ዘመን 10ኛው ክፍለ ዘመን አካባቢ ቅርሶች በሆነ የእምነት ልዩነት ምክንያት ፕሮፌሰር ፍቅሬ ሶሎሳ እንደጻፉት የወደመበት ሁኔታ አለ። ያ በእምነት ተቋማት ላይ የደረሰው መጥፋት እስከዛሬ ባለው ትውልድ ውስጥ በማጥፎ በሆነ ትውስታ የሚያልፍ ነው ማለት ነው። ስለዚህ አሁን እንዲህ አይነት ጉዳቶችን ማድረስ በውጊያ ላይ ሰው ሊሞት ይችላል፣ ይሄ የሚከሰት ነገር ነው። ሌላ ንብረት ሊወድም ይችላል። ግን እንዲህ አይነት ጉዳቶችን ማምጣት እንዳልኩት ከአንድ ትውልድ በላይ የሚያመጣ ጣጣ ስላለው በታሪክም ተወቃሽነትን በጣም ስለሚጨምር በጣም በጣም ተነቃቂ ይጠይቃል። ጦርነት የራሱ ህግ አለው። ጦርነት ከተገባ ድረስ ባይገባ ጦር ነው። ከተገባ ደግሞ ጦርነት ተገብቷልና የፈለኩትን አድርጋለሁ የማይስብል ስላልሆነ በጣም ዓለም አቀፍ ውግዘት ዓለም አቀፍ ተጠያቂነትን የሚያመጣ ስለሆነ በዓለም አቀፍ የሚኖርን ተቀባይነትን ውድቅ ስለሚያደርግ የዲፕሎማሲ ጉዳይን በጣም ስለሚጎዳ ለወደፊትም ለህዝቦች መካከል ለሚኖር መልካም ግንኙነት አደገኛ ቁስ ለሚፈጥር መሆን ተገንዝቦ ከእንዲህ አይነት ድርጊታት መታቀብ አለባቸው።
የላሊበላን ውቅር አብያተ ክርስቲያናት ለመጠገን ፈቃደኝነታቸውን ያሳዩ ሀገራትን ጨምሮ ታሪካዊ ቅርሶቹ በወታደራዊ ወረራ ሲያዙ ምዕራባውያኑ በተገቢው ልክ ተቃውሟቸውን አላሰሙም ይላሉ የወሎ ዩኒቨርሲቲ ህግ ምሁሩ። የአሜሪካን ስቴት ዲፓርትመንት ላሊበላ በህወሓት ቁጥጥር ስር መዋሉን ተከትሎ ህወሓት ታሪካዊውን ቅርስ እንዲጠብቅና ተዋጊ ኃይሎች ከግጭት እንዲታቀቡ ጥሪ አስተላልፎ ነበር። ዳግማዊ ኢየሩሳሌምን መፍጠር በሚል ሳቤ ከአንድ አለት እንደተሰሩ ከሚነገርላቸው 11 ፍልፍል አብያተ ክርስቲያናት በተጨማሪ 60 ሳንቲሜትር ርዝመት 7 ኪሎ ግራም ክብደት ያለው ከወርቅና ብር የተሰራው በ1990 ዓ.ም ተሰርቆ በ1992 ዓ.ም ከቤልጅየም የተመለሰው አፍሮ አይገባ መስቀል በጎብኚዎችና ምዕመኑ ዘንድ የተለየ ስፍራ ይሰጣዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን ለዘገባው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ወደ ተከታዩ ዘገባ ላሸጋግራችሁ። በተባበሩት መንግስታት የሰላም ማስከበር ተልእኮ ስር ደቡብ ሱዳን ውስጥ ተሰማርተው ከነበሩ የኢትዮጵያ ወታደሮች መካከል ጥቂቱ እዚያው ጥገኝነት መጠየቃቸውን ለአሜሪካ ድምጽ ገልጸዋል። ወታደሮቹ ጥገኝነቱን የጠየቁት የኢትዮጵያ የመከላከያ ሰራዊት አባላት በሆኑ የትግራይ ተወላጆች ላይ ይወሰዳል ያሉትን የመብቶች ጥሰቶች በመቃወም መሆኑን ገልጸዋል። በጉዳዩ ላይ ምላሽ እንዲሰጡ የጠየቅናቸው የኢትዮጵያ መከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ከዚህ ጉዳይ ጋር በተያያዘ ቀደም ሲል ተደጋጋሚ ምላሽ መሰጠቱን ገልጸዋል። የትግርኛ ዝግጅት ክፍል ባልደረባ ገብረ መድህን ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች።
በተባበሩት መንግስታት የሰላም ማስከበር ተልእኮ ስር ከጥር 15/2012 ዓ.ም ጀምሮ በደቡብ ሱዳን እንደነበሩ የገለጹት የ13ኛው ሻለቃ ኦፕሬሽን ምክትል አዛዥ ኮሎኔል ገብረመድን መስፍን ለ19 ወራት እርሳቸውና ሌሎች ባልደረቦቻቸው የተሰጣቸውን አገልግሎትና ተልእኮ በሚገባ ሲወጡ እንደነበር ይገልጻሉ። ተልእኳቸው ጨርሰው ወደ ኢትዮጵያ ላለመመለስ የወሰኑበትን ሁኔታ ሲያስረዱ
አገራዝና ለተጨፈተኝ ሐዋትና ናፈኦቶዶ ቦታትና ናፈኦቶዶ አገዛዝና
ምክንያቱም ህዝባችን እየተጨፈጨፈ፣ ወንድሞቻችን እየተገደሉ፣ ወላጆቻችን እየተገደሉ፣ እናቶቻችን እየተደፈሩ ስንት አመት ያገለገለ እጃቸው ውስጥ የነበረው የመከላከያ ሰራዊት አባል ሳይቀር ወንጀለኛ በማድረግ አስረው የት እንዳሉ ስለማናውቅ አሁን ወደዚህ ሀገር መመለስ አለብን ወይስ የለብንም ነው። እዚህ የቀረነው ልንሄድ አንችልም ብለን ነው። ምክንያቱም እኛ ጥሩ በሰራን እንደ ጠላት ተቆጥረን በድጋሚ ልንጠፋ ስለማንችል ህግ ያለበት ቦታ ጥገኝነት ጠይቀን ደቡብ ሱዳን ውስጥ እንገኛለን።
ኮሎኔል ገብረመድን ከ154 የትግራይ ተወላጅ የተልኮ አባላት ውስጥ 25ቱ እንደተመለሱ ገልጸው እርሳቸውን ጨምሮ 126ቱ ግን እዚያው ሱዳን ውስጥ ጥገኝነት እንደጠየቁ ተናግረዋል። የኢትዮጵያ የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ስለ ጉዳዩ ተጠይቀው በጉዳዩ ላይ ቀደም ባሉት ጊዜያት ተደጋጋሚ ማብራሪያ መሰጠቱን ተናግረዋል።
ከውስጥም ከውጭም ሆነው ስለሆነ ውጊያ የከፈቱት ምን መለስ እንዳለ ሁሉም የሚቀሩ በዛ ሰለባ ሆነው የሚቀሩ ሰዎች ይኖራሉ። ግን ዲቴል ለምን ግዴት የሚል ነገር ማብራሪያውን የሚከታተላቸው አካል የሰላም ማስከበር ማዕከል ስላለ የመከላከያ የእሱ አመራር እንዲሰጥ እናደርጋለን።
በሌላ በኩል ከዚህ ቀደም በየካቲት ወር 2013 ዓ.ም ጉዳዩን በተመለከተ የኢትዮጵያ መከላከያ ሰራዊት የፌስቡክ ገጹ ላይ የሰራዊቱን የኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማን ጠቅሶ ባወጣው ዘገባ ወደ ኢትዮጵያ አንመለስም ያሉት 15ኛ ሞተራይዝድ ሰላም አስከባሪ ሻለቃ አባላት መሆናቸውን በመግለጽ ሻለቃው ቆይታውን አጠናቆ ለተተኪው ኃይል ኃላፊነቱን አስረክቦ እየተመለሰ እንደነበር ተገልጿል። ሆኖም 15 አባላቱ ወደ ሀገር ለመመለስ ፈቃደኛ አልሆኑም ብሏል። ሜጀር ጀነራል መሐመድ ተሰማ የጁንታው ተላላኪዎች ሲሉ የጠሯቸው አባላቱ ወደ ሀገራችን አንሄድም በማለት ጁባ አየር ማረፊያ ላይ በመንከባለልና በመጮ ሁከት ለመፍጠር ሞክረዋል ማለታቸው በገጹ ላይ ተጠቅሶ ነበር። የግለሰቦቹ ድርጊት የሰራዊቱን አባላት የማይወክል አሳፋሪ ተግባር ነው ሲሉ ሜጀር ጀነራል መሐመድ ተሰማ ገልጸው ነበር።
አመሰግናለሁ ገብረንና ጽዮንን ለዚህ ዘገባ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ እና በትዊተር VOA amharic ብላችሁ ማግኘት ትችላላችሁ። ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም አለን። አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው። ካዘጋጃችሁ ጽዮን ግርማ ጋር አስተናጋጃችሁ ሰለሞን አባተ ነኝ። ማሪን ትይሻለሁ ባለማየሁ ሸዴ።
አንዱ ፋካለ ፍቅር ማለየት ገንተሎት አለው በግማሹ ደስታን አዘጠሎት አሃ
የልብ ጠጋኝ ማስታወሻ የልብ ቀዶ ሕክምና ኢትዮጵያ ውስጥ በኢትዮጵያውያን ባለሙያዎች መስጠት ከጀመረ አንስቶ ባለፉት 4 ዓመታት በየዓመቱ እስከ 100 የሚደርሱ የልብ ታማሚዎች በነጻ ይታከማሉ። ዶክተር ፈቀደ አጓር 312 ስኬታማ የልብ ቀዶ ህክምና በግላቸው ያከናወኑ ሲሆን እጅግ ፈታኝ የነበሩትና በስኬት የተጠናቀቁ ህክምናዎቻቸውን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። ስምኝሽ ቆየ በመጽሐፉና የልብ ቀዶ ህክምና ኢትዮጵያ ውስጥ አሁን ያለበትን ደረጃና አቋም በሚመለከት ከዶክተር ፈቀደ ጋር ተወያይታለች። ቀጥሎ ይቀርባል። ያዳምጧቸው
እስቲ ወደ ኋላ መጀመሪያ መለስ ስላርገህና እንግዲህ ለበርካታ መጣት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኔት የሚፈልጉ ሰዎች ወይ በውጭ ሀገር መታከም አለባቸው አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸውና ያ ጊዜ ምን ያክል አስቸጋሪ ነበር?
እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብና ሳምባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳምባን በማቆም ልብን ከፍቶ የልብን ችግር መፍታት ማለት ነው። ከዚያም ልብን የማስነሳት የልብና ሳምባን ስራ ወደ ቀድሞ ይመለስ፣ የደም ዝውውርን መመለስ፣ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪ እንለዋለን። እና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና የሰርቪስ እንደሌለ ሲያቁም ይሄዳሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት በተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻች ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በፕሪቶሪያን ካላንደር 2009 ጀምሮ 2009 የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው መጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛው ሀገር ባለሙያዎች ካርዲዮሎጂስቶች ታካሚዎች ሆኖ ይደረጋሉ ማለት ነው። እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታው ለከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፒቴሽን ወይም ደግሞ የእግር መቆረጥ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው። እና ከ2017 ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን ሃርት ሰርጀሪ ኮንቬንሽናል ኦፕን ሃርት ሰርጀሪ ላውንች የተደረገው ማለት ነው።
ህክምናው በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር?
በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴት አፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ፣ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕን ሃርት ሰርጀሪን ግን ለመስራት የሚፈልገው ሴታፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍል እና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረ። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በ2009 ግሪጎሪያን ካላንደር ነው የተቋቋመው። በሁለተኛ ደረጃ ይህንን ሴታፕ ብታቋቁሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት ያዋለን ድሮም አለን አሁንም አለን። ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጭ በራሱ ሌላ ራሱን ይቻላል አንድ ቡድን ነው። የልብና የሳምባን ስራ ተክሶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥኒስት ይባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ሕክምና ዙሪያ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በእነዚህ በልብ ሕክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን 2017 ሰኔ 5 መሆን ነበረበት። ሰኔ 5 ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈሪንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሃርት ሰርጀሪ ለመጀመሪያ ጊዜ ላውንች ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊት ሰርጅን እንግዲህ ዛሬ ላይ 312 ኮንቬንሽናል ኦፕን ሃርት ሰርጀሮችን ሰርቻለሁ።
እንግዲህ አሁን በነገርከን መሰረት የዛሬ 4 ዓመት ወይም በኢትዮጵያ አቆጣጠር 2010 ዓ.ም ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች ባሟላ መልኩ በሀገር ውስጥ አንተ በምትመራው የህክምና ቡድን አገር ውስጥ መካሄድ የቻለው እና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው በሰዓቱ?
በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። እውነቱን ለመናገር ያንን 2-3 ሳምንት መርሳት ይከብደኛል በህይወቴ። ዝግጅቱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው። ምን ጥያቄ የለውም ሙያዬን ማል እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥናት ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች እና ይሄ ደግሞ የበለጠ ጫና ውስጥ የሚከተኝ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለ። የዚች ልጅ ህይወት በዛ ቀን ሰርጀሪው ትልቁ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለው ለሌሎች ባለሙያዎች አንገሩን ከዛ በኋላም በድፍረት በኢትዮጵያውያን ውቀት አምና አንድ ልቧን የሰጠች ታካሚ ለብዙ መቶች ህይወት መዳንና ለብዙ መቶች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው። እና ያ ቀን ትልቅ ነው።
አሁን ያልካታካሚ ከታከመችና የመጀመሪያው ቀዶ ጥገና ከተደረገ 4 አመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከሉ ተጠቃሚ ሆነዋል?
በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሃርት ሰርጀሪ በመንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከ75 እስከ 100 የልብ ቀዶ ጥገናዎች ይሰጣሉ።
በነፃ ነው ህክምናው የሚሰጠው በማዕከሉ?
አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስ ሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው።
እንግዲህ ቀደም ሲል የተቀስክልን የመጀመሪያ የልብ ቀዶ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ በአራት አመታት ጊዜ ውስጥ ያጋጠሙህን ከባድም ብለህ ገለጽካቸውን የቀዶ ጥገና ሂደቶችና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነህ ምንድን ነው?
መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጻፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው 312 እና ከዛ በላይ ሰርጀሪዎችን ሰራሁና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን 17 ታሪኮች ለመጻፍ የፈለኩት ነገ በተለይ ታዳጊዎች ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድባብ የሚጠቅስ ነው። እና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደርግ የዘጠና ዓመት የሮይተርሱን ጋዜጠኛን ጸጋዬን ስትሰራው እናቃለን በሚዲያ ያንን የልብ ውስጥ እጢ ትልቁን ራይት ቬንትሪክል ውስጥ የበቀለውን ስትሰራ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳምባ ሳይቆም ልብ እየመታ ስሰራ ሰርጀሪዎችን ያውቃሉ በሐኪም ፔጅ ላይ ምናምን ሲጻፍ እና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰዋዊ በሆነ መንገድ ብጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሀሳብ የተወለደው። የዛሬ አመት ከስድስት ወር አካባቢ ነው እና የመጀመሪያውን ታሪክ ጽፌ አደርኩኝና በተለይ እንዳልኩሽ ሴሌክቲቭሊ ትውልድን ያወያያሉ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው።
እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከውና እንዶ ምናልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን?
ሁሉም ድረስ ለማድረሳቸው ነው የጻፍኳቸው። ግን ከሁሉም ግን ለራሳው ማልችለው ግን የ23 አመቱን ወጣት እንዳልካቸውን የዛሬ አመት ተሰራው ዴንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሃርት ሰርጀሪ ነውና 10 ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት 2 ሰዓት ገብተን ማታ 1 ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም የሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ የምንለው የደም ቧንቧ መሆኑ ቀርቶ ወደ ፊኛነት ዘንቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው። ና ይህ የ23 አመት ወጣት እንግዲህ ይህንን የደም ቧንቧ ከ30 ሚሊ ሜትር በታች መሆን የነበረበት የደም ቧንቧ 90 ሚሊ ሜትር ሆኖ ነው የመጣው። ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንቺንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲሽን ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋም ያስቆርጥ ነገር ተከስቶ ኦልሞስት አጥተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል ይሆን ነው መጨረሻ ላይ እና ትልቅ ሰርጀሪ ነበር።
በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና በሀገር ውስጥ ይሄን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው?
አስገራሚ ነው። እኔ መጽሐፉን የነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት ጀመራ የነሱ ፍቃድ መንፈስ እንዳለበት እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፌዋለሁ ይላል አነብላቸዋለሁና ያላለቀሰ ሰው ትዝ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበቡ በኋላ ሶስተኛው ላይ መሰለኝ ሳሚ ይባላል ሳነብለት እኛም መጽሐፉ ላይ መጽሐፍ አለብን በቃ የሆነ ነገር አስተያየት መስጠት አለብን ሲል በጣም ስትራክ ያደረገኝ እና ይሄ መጽሐፍ አይዘሚ የእኔ ታሪክ አይደለም ከአሁን በኋላ የኛ የሀገር ታሪክ ነው። የእኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነግሬያቸው ሁሉም ደስ እያላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደጻፉ እንዲነበብ ተደርጎ ወጥቷል ማለት ነው።
እስኪ ደግሞ ወደ አንተ ልምጣና በሕክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ሕክምናው ደርሶ ልታይበት የምትፈልገው ደረጃ አለ?
በልብ ሕክምና እንዳልኩሽ የቆየሁት ጠቅላላ 8ኛውን ጨርሰን 9ኛው ነው። ያው ይሄን ምን ምለው ቀዶ ጥገናን ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ ራሴ ልብ ቀዶ ጥገናን የመስራት የጀመርኩትና ትምህርቴን አጠናቄ ከመጣሁ በኋላ ሌድ ሰርጅ ነው እንጂ የልብ ቀዶ ጥገና በመስራት ላይ ነኝና።
የት ነው ትምህርትህን የተማርከው?
የልብ ቀዶ ጥገና ትምህርቴን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናራያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልለት ቤት ነው። በአመት ከ7000 እስከ 8000 የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው።
እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ህክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል?
አሁን ገና እየተጀመረ ነው። እየጎለመሰ ነው። ትንሽ እንደመጎልመስ ይለ ነው። ነገር ግን ዳብሯል ለማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት ይችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላሟላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ። እንዳልኩሽ ግን በህጻናትም ላይ በ75% በላይ ሰርቪሶቹን መስጠት የሚያስችሉ ኢታሊያን ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው። ከ110 ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል እና በሁሉም አቅጣጫ መኖር አለበት። ገና ብዙ ቀረናል ለማለት ፈልጌ ነው።
እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዶ ጥገና ህክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው።
በጣም አመሰግናለሁ።
አመሰግናለሁ ዶክተር ፈቀደን እንዲሁም ስምኝሽን ለዝግጅቱ። ወደ ተከታዩ ቅንብር እንለፍ። ያረጁና የተበላሹ ኤሌክትሮኒክስ መሳሪያዎች። በርጅና ወይም በብልሽት አገልግሎት መስጠት ያቆሙ ራዲዮ፣ ቴሌቪዥን፣ ሞባይል ስልኮችና ሌሎችም ኤሌክትሮኒክስ እቃዎች በጥንቃቄ ካልተወገዱ በውስጣቸው የያዟቸው እንደ ሜርኩሪ፣ ሊቲየም፣ ሌድ የመሳሰሉ ግብአቶች አካባቢን የሚበክሉ መሆናቸው ይነገራል። ያ ብክለት ደግሞ በልብና በአእምሮ ጤና ላይ የበረታ ጉዳት እንደሚያደርስ ባለሙያዎች ይናገራሉ። በተለይ ያገለገሉ የኤሌክትሮኒክስ እቃዎችን ሕፃናት እንዲጫወቱበት መስጠት ትልቅ ጉዳት እንዳለው ያስጠነቅቃሉ። ያገልግሎት ጊዜያቸው ያበቃ ኤሌክትሮኒክስ መገልገያዎች ዝርክርክና ጥንቃቄ የሌለው አያያዝ ወይም አወጋገድ በታዳጊ ሀገሮች ውስጥ በሕፃናትና በሴቶች ላይ አደጋ መደቀኑን የዓለም የጤና ድርጅት እየተናገረ ነው። ጀስቲን መለን ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ለስራ፣ ለመገናኛ፣ ለግብይት፣ ለመዝናኛ እንጠቀምባቸዋለን የኤሌክትሮኒክስ እቃዎችን። ነገር ግን እነዚህ ስልኮች፣ ታብሌቶችና ኮምፒውተሮች አገልግሎታቸው ሲያበቃ በአብዛኛው ተጠቃሚ ካላቸው ከሰለጠኑት ሀገራት ወደ አፍሪካና እስያ ባሉ ታዳጊ ሀገራት ተወስደው ይጣላሉ። የዓለም የጤና ድርጅትም ይህን ሁኔታ በሴቶችና ሕፃናት ላይ ከባድ የሆነ ጉዳት እያደረሰ ነው እያለ ነው። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴቨን ዱጃሪክ እንዲህ ይላሉ።
As many as 12.9 million women are working.
12.9 million የሚሆኑ ሴቶች ኢመደበኛ በሆነና ራሳቸውንም ሆነ ገና ያልተወለዱ ልጆቻቸው ላይ አደጋ በሚጋርጥ የሚያደርስ መራዥ የኤሌክትሮኒክስ ቆሻሻ ባለበት ቦታ ላይ ነው ስራ የሚሰሩት።
ያለም የጤና ድርጅት የኤሌክትሮኒክስ እቃዎችን ለማስወገድ ማቃጠል አሊያም በሳይናይድ ጨው፣ በሲትሪክ አሲድና በሜርኩሪ ለማስወገድ መሞከሩ በአካባቢው በሚኖሩ ሰዎች ላይ መራዥ የሆኑ ኬሚካሎች እንዲሰራጩ ያደርጋል ይላል። ስለዚህ ማቃጠልም ቢሆን አይመከርም። ይሄ ሁኔታ ታዲያ የሳምባና የልብ እንዲሁም የታይሮይድ ጤስ መስራት ላይ እክል ያመጣል። የሊድና የኒኬልነት ባህሪ ያላቸው የኤሌክትሮኒክስ እቃዎችም የዘረመል ችግር ይፈጥራሉ። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴፈኒ ዱጃሪክ ታዲያ ጥብቅ የሆነ ህግ ያስፈልጋል ይላሉ።
Effective and binding action is urgently needed and required to protect millions of
የዓለም የጤና ድርጅት ኤሌክትሮኒክስ ቆሻሻዎች ጋር የሚሰሩ ህጻናት በከፍተኛ ሁኔታ ለመራዥ ኬሚካሎች የተጋለጡ መሆናቸውን ያስታወቀ ሲሆን ለዚህም ዋናው ምክንያቱ እድገቱን ያልጨረሰ ትንሽ አካል ስላላቸው መሆኑን አስታውቋል። በኤሌክትሮኒክስ ቆሻሾች የተነሳ አደጋ የተጋረጠባቸውን በሚሊዮኖች የሚቆጠሩ ህጻናትን ለመታደግ ውጤታማና አሳሪ መፍትሄ መፈለግ ያሻል።
እንደ አውሮፓውያን አቆጣጠር በ2019 ዓ.ም ወይም ከሁለት ዓመት በፊት ማለት ነው የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው ከሆነ 53.6 ሚሊዮን ቶን የሚሆን የኤሌክትሮኒክስ ቆሻሻ የተጣለ ሲሆን ከዚህ ውስጥም 17.4 በመቶ ብቻ ነው ተመልሶ በጥቅም ላይ የዋለው። በዋናነት ወደ ታዳጊና ማዕከለኛ ገበያ ያላቸው ሀገራት የሚላኩት ጊዜያቸው ያበቁ ኤሌክትሮኒክሶች በድጋሚ በጥቅም ላይ መዋል አይችሉም። በናይጄሪያ የሚገኘው ኢቴራ የተሰኘው የቴክኖሎጂ ተቋም መሰረታዊ የሆነ የኤሌክትሮኒክስ እቃዎች አወጋገድን በማስተማር በጤና ላይ የሚደርሰውን ጉዳት ለመቀነስ እየሰራ ይገኛል። ኢፊኔ ኤችኔጉር የኢቴራ ቴክኖሎጂ መስራች ናቸው።
We enlighten them to the damage that's being caused by improper handling of electronic waste and for example the burning of
kids. ለምሳሌ የኤሌክትሮኒክስ እቃዎችን ማቃጠል ስለመሳሰሉ ጠቀሜታቸው ያበቁ የኤሌክትሮኒክስ መሳሪያ ውዳቂዎችን በአግባቡ ካለማስወገድ ጋር ተያይዘው ስለሚመጡ ጉዳቶች እናሳውቃቸዋለን። ይህን ሲያደርጉም ሰውነታቸው ምን እንደሚሆን ያውቃሉ። ስለዚህም አካባቢንም ሆነ ጤናን በማይጎዳ መልኩ እንዴት ማድረግ እንዳለባቸው ይረዳሉ።
የተባበሩት መንግስታት ድርጅት የኤሌክትሮኒክስ እቃዎች ፍላጎት እየጨመረ ከመምጣቱና ከእቃዎቹ አጭር እድሜ ጋር ተያይዞ የኤሌክትሮኒክስ ቆሻሻዎች በዓለም ላይ በፍጥነት እያደጉ የመጡ የቤት ውስጥ ቆሻሻዎች ናቸው ሲል አስታውቋል። የተለያዩ የመንግስታት ድርጅት ተቋማትም ዓለም አቀፍ የሆነ ጠንካራ የኤሌክትሮኒክስ አወጋገድ እንዲኖር ጥሪ እያቀረቡ ነው።
አመሰግናለሁ ጀስቲን መለን ካንዛዲያንና ኤደንን ለዘገባው። ሃኒ ቤቢ ባለማየው ሸቴ።
Oh tell me how to love her. Oh tell me how to feel. Cause you really know that. Oh you are bent over. I read a minute. I read a minute. Be a baby to me? Will you tell me, darling? Will you tell me, darling? 'Cause you know how to love. Will you be mine, oh baby? I wait a minute. Be a baby to me.
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችንና በአዘጋጇ ጽዮን ግርማ ሰምተናበታችኋለሁ። ያስተናገርኳችሁ ሰለሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እባክዎ ራስዎን ከኮሮና ቫይረስና ከኮቪድ-19 መጠበቅ አይዘናጉ። ሰላም ጤና ይስጥልኝ። በደህና ደሩ።